ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በኤቢኤስ 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተብኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ የካቲት 12 ቀን 2010 ዓመተ ምህረት ነው። ከ81 ዓመታት በፊት በ1929 ዓመተ ምህረት የካቲት 12 ቀን ፋሽስት ኢጣሊያ በአዲስ አበባ ከተማ ከ30,000 በላይ የሆኑ ዜጎቻችንን በግፍ የገደለበት ቀን ነው። ዛሬ የሰማዕታት ቀን። ይህንን በሚመለከት ከዜናው በማስከተል ሐተታ ይኖረናል። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና፣ በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበ የካቲት 12ን በሚመለከት ሐተታ እናቀርባለን። ከዚያም የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ልሳን ዴሞክራሲያ የ2008 ዓመተ ምህረትን እትም አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል። በቅድሚያ ዜና፣ የወያኔ አገዛዝ ባለፈው አርብ ያስቸኳይ ጊዜ አዋጅ ማወጁና ቀዳሜም የመከላከያ ሚኒስቴር ተብዬው በዚህ ጉዳይ ላይ ማብራሪያ የሰጠበት መሆኑ ቢታወቅም በተለያዩ ቦታዎች ህዝቡ የወያኔን አስቸኳይ ጊዜ አዋጅ በመቃወም አመጹን ይቀጠለ መሆኑ ታውቋል። ሰኞ የካቲት 12 ቀን በጎንደርና በባህር ዳር ከተሞች የሙት ከተማ አድማዎች የተደረጉ ሲሆን የንግድ ሱቆችና የትራንስፖርት መገልገያዎች እንዲሁም የመንግስት መስሪያ ቤቶች ሙሉ በሙሉ ዝግ ሆነው ውለዋል። በባህር ዳር የወያኔ ካድሬዎችና የአጋዚ ጦር አባላት ቤት ለቤት በመዘዋወር ሱቆችን ለማስከፈት በማስገደዳቸው አንዳንድ ሱቆች ከሰዓት በኋላ ላይ መከፈታቸው ታውቋል። ባለፈው ቅዳሜና እሁድም በርካታ ከተሞች የሚኖሩ ህዝቦች ከእስር የተለቀቁትን ዜጎች ለመቀበል በብዛት በአደባባይ መውጣትና በወያኔ ላይ ያላቸውን ተቃውሞ ሲያሰሙ መቆየታቸውም ታውቋል። በመጨረሻ በደረሰን ዜና መሰረት ኮሎኔል ደመቀ ዘውዱና ሌሎች 10 ታሳሪዎች የካቲት 12 ቀን ሰኞ የተለቀቁ መሆናቸው ታውቋል። በወያኔ ትዕዛዝ ምላሱ የሚፈታው መከላከያ ሚኒስቴር ተብዬው ሲራጅ ፈጌሳ የታወጀውን የአስቸኳይ ጊዜ አዋጅ በምክትልነት እመራለሁ በሚል የሽግግር መንግስት ይቋቋማል ብላችሁ አታስቡ ሲል የቋመጡ ሰዎች መጥቆርጧል። ወያኔ መቼም ቢሆን መች ቅንጣትም ስልጣን ሊካፈል ወይም ሊያካፍል የማይፈልግ ኃይል ባለመሆኑ በሀገር ውስጥም ሆነ በውጭ የስልጣን ሽንፈል ላይ ደርሰናል ብለው ጆፌ የሆኑትን ሁሉ እርማችሁን አውጡ መልእክት ነውም ተብሏል። ከዚህ በፊት የህብረትና ቅንጅትን ጸረ ወያኔ አቋም ክደው ለፓርላማ ወንበር ራሳቸውን ያዋረዱት ክፍሎች ያሳለፉት የቅሌት ተመክሮ ሊበቃቸው ሲገባ አሁንም በወያኔ ጫማ ስር ወድቀው አገርን ሊጎዱና ውርደትን ሊቀበሉ ዝግጁ መሆናቸው ያሳፍራል፣ ይዘገንናል ተብሎ ተተችቷል። ባለፈው ሳምንት ረቡዕ የተጀመረው የወልቂጤ ህዝባዊ አመጽ እንደቀጠለ መቆየቱን ከአካባቢው የደረሰን መረጃ ያስረዳል። በወልቂጤ በአይነቱ ልዩ የሆነ ስፔሻላይዝድ ሆስፒታል ለመገንባት ከውጭ እርዳታ 85 ሚሊዮን ብር መገኘቱን የሚያስረዳ ሰነድ የወልቂጤ ህዝባዊ ንቅናቄን የሚመራው ቡድን እጅ የገባ መሆኑን የገለጹት ምንጮች መሰረት ከተጣለ ከሶስት ዓመታት በላይ የሆነው ቢሆንም ገንዘቡ ቁንጮ በሆኑ የወያኔ ባለስልጣኖች በመዘረፉ የሆስፒታሉ ግንባታ የውሃ ሽታ ሆኖ እንደቀረ ታውቋል። ይህን የተረዳው የከተማው ህዝብ የተዘረፈውን ገንዘብ ለማስመለስ አደባባይ በመውጣት ድምፁ ሊያሰማ ሞክሮ መልስ ባለማግኘቱ ካለፈው ሳምንት ረቡዕ ጀምሮ የስራ የሆቴልና የገበያ እንቅስቃሴዎችን በማቆምና ወደ ከተማው የሚገባም ሆነ የሚወጣ ማንኛውንም የመጓጓዣ መኪና እንቅስቃሴ በማስቆም ተቃውሞውን ሲገልጽ ቆይቷል። ሐሙስ አርመኒያው የአጋዚ ጦርና እንዲሁም መደበኛ ከጦር ላይ ጦር በማዝመት መንገዱን ለማስከፈት የተደረገው ሙከራ በህዝቡ እንቢተኝነት ሊከሽፍ ቢችልም ሁለት አቅጣጫ ከተማውን የከበበው የወያኔ አጋዚ ጦር በህዝብ ላይ ጥይት በማርከፍከፍ ሁለት ወጣቶችን ገሎ በርካቶችን ማቁሰሉ ተነግሯል። የወያኔን ያስቸኳይ ጊዜ አዋጅ ከምንም ባለመቁጠር እስከ እሁድ የካቲት 11 ቀን ድረስ በከተማዋ የሙት ከተማ አድማ ሲካሄድ መቆየቱ ያገኘነው መረጃ ሲገልጽ የተነሳው ጥያቄ አጥጋቢ ምላሽ እስካልተገኘ ድረስ የሥራና የገበያ ማቆም አድማ ሊቀጥል እንደሚችል ለማወቅ ተችሏል። ይህ በእንዲህ እንዳለ በጉብሬ በአገና በእንድብር የወልቂጤ ህዝብን ጥያቄ በመደገፍ የተቃውሞ እንቅስቃሴ ካለፈው ቅዳሜ አንስቶ መቀጠሉን ለመረዳት ተችሏል። በወልዲያ የተቀሰቀሰው ህዝባዊ ተቃውሞ ለመግጨት በየቀኑ እና በየመሽቱ ወጣቶች በገፍ ሲታፈኑና ሲታሰሩ እንደነበር የሚታወቅ ሲሆን የታሰሩበት ቦታ እስካሁን ለቤተሰቦቻቸው ድብቅ ሆኖ መቆየቱ የአካባቢውን ህዝብ እልህና ምሬት ውስጥ የከተተ መሆኑ ታውቋል። የታሰሩበት ስፍራ ድብቅ መደረጉ ወያኔ እየፈጸመባቸው ያለው ስየል እንዳይጋለጥ መሆኑን ከስፍራው ያገኘነው መረጃ ያስረዳል። ወያኔ እስረኞችን እየለቀቀ መሆኑን ቢለፈፈም በአሁኑ ወቅት በብዙ ሺዎች የሚቆጠሩትን መልሶ እያፈነ እያሰረ ነው ተብሏል። ከዚሁ ጋር ተያይዞ አሁንም እንዲፈቱ ውሳኔ ያልተሰጣቸው በብዙ ሺ የሚቆጠሩ የፖለቲካ እስረኞች መኖራቸው ሲታወቅ በርካታ የዋልድባ መነኮሳት ለበርካታ ዓመታት መዳረሻቸው ጠፍቶ በወያኔ እስር ቤት ውስጥ እየተሰቃዩ ያሉት የኢህአፓ አባላት እንዲሁም ዮናታን ተስፋዬ፣ አንዳርጋቸው ጽጌና የመሳሰሉት ከብዙዎቹ ጥቂቶቹ ናቸው። ላለፉት 27 ዓመታት በወያኔ የዘር ፖሊሲ ላይ የተመሰረተውን የመታወቂያ ይዘትን በመቃወም ብሔረሰብ የለኝም የሚሉና ዜግነቴን ብቻ አስፈልልኝ የሚሉ በርካታ ዜጎች ለዛቻና ለዓይነ ቁራኛ ለመታየት የተዳረጉ መሆናቸው ይታወቃል። ወያኔ የእርስ በርስ ግጭቶች እንዲጭሩ ያሰለጠናቸው የትግራይ ተወላጅ የሆኑ ሰላዮችም ከሶስት እስከ አራት የሚደርሱ መታወቂያዎችን በመያዝ በተለያዩ አካባቢዎች በመንቀሳቀስ የእርስ በርስ ማናቆር መርዝ ሲረጩ መቆየታቸውም ግልጽ ነው። ይህንን ሁኔታ ለመከላከልና እንደ ሩዋንዳው ኢንተርሃሙ ያለ እልቂት ያስከትል ይችላል ከሚል ስጋት በመነሳትም ኦሮሚያ በመታወቂያ ላይ ብሔረሰብ የሚለውን በማንሳት ዜግነት ብቻ እንዲጠቀስ መወሰኑን ለጉዳዩ ቅርብ ከሆኑ ወገኖች መረዳት ተችሏል። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቅዳሜ የካቲት 11 ቀን ባወጣው መግለጫ መሰብሰብና ሐሳብን መግለጽን ጀምሮ መሰረታዊውን መብት የሚገድበውን የወያኔን አስቸኳይ ጊዜ አዋጅ በጽኑ እንደሚቃወም ገልጿል። መግለጫው በኢትዮጵያ ውስጥ ያሉ ችግሮች ከፍተኛ መሆናቸውን የኤምባሲው ባለስልጣኖች እንደሚገነዘቡ ከጠቀሰ በኋላ የችግሮቹ መፍቻ መንገድ የአስቸኳይ ጊዜ አዋጅ ማወጅ ሳይሆን ሁሉንም ያሳተፈ ውይይት መሆኑን አስምሮበት አገዛዙ እርምጃውን እንደገና እንዲመረምር ጠይቋል። ከዚህ በፊት ከሚጠቀሱት መግለጫዎች ይሄኛው ጠንከር ያለ ቢመስልም መግለጫዎቹና ማስጠንቀቂያዎቹ በተጨባጭ ተግባሮች ካልታጀቡ ምንም ዋጋ የላቸውም የሚሉ በርካቶች ናቸው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ይህን አይነት ጠንካራ መግለጫ ባወጣበት ወቅት የወያኔ ውጭ ጉዳይ ሚኒስትር ተብየው በአሜሪካ የአሜሪካ ኮንግረስ የረቀቀውና በወያኔ ላይ ማዕቀብ ለማድረግ የሚያቀደው ኤችአር 128 የተባለው የህግ ረቂቅ ለምክር ቤት አባላት ለውይይት እንዳይቀርብ ሲማጸን የነበረ መሆኑ ታውቋል። ከላይ የተገለጸው የአሜሪካ አቋም በእውን ከልብ መሆኑን ማረጋገጥ የሚቻለው አሜሪካ በገፍ የሚሰጠውን እርዳታ በማቆምና የተለያዩ ማዕቀቦችን በመጣል የወያኔን አምባገነናዊ አገዛዝ ለማዳከም አስተዋጽኦ ሲያደርግ ነው የሚሉ በርካቶች ናቸው። አድማጮቻችን፣ ይህ ዜና የሚተላለፍላችሁ ከፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ነው። የሱዳኑ አምባገነን ኦመር በሽር የአገሩ የጸጥታ ኃላፊ ብሎ ሳላህ ጎሽ አብደላን መሾሙ ቀውሱ እየተባባሰበት መሆኑን ያሳያል ሲሉ ታዛቢዎች አስጠንቀዋል። ጎሽ ከዚህ በፊትም የሱዳን የጸጥታ ኃላፊ ሆኖ ሳለ በበሽር ላይ መፈንቅለ መንግስት አቅዷል ተብሎ የተያዘና የተባረረ ሲሆን በቅርቡ በሽር ቀውሱ ሲባባስበት መልሶ የሾመው ቢሆንም የኑሮ ውድነትን በመቃወም የተሰለፉ በርካቶችን ያሰረው ጎሽ ነው ተብሏል። ከነዚህ 80 ያህሉን በሽር ባለፈው ሰሞን ቢፈታም ሁሉም የፖለቲካ እስረኞች ካልተፈቱ በሚል ተቃውሟቸው መቀጠሉም ተነግሯል። ከዚህ ቀደም ጎሽ ከጸረ ሻቢያ ተቃዋሚዎች ጋር አብሮ ይሰራ የነበር ሲሆን አንዳንድ ውስጥ ታዋቂዎች ነን የሚሉ ክፍሎች ደግሞ ቅርበቱ ከአሜሪካኖች ጋር ነው ብለው ያሙታል። ወያኔ ራሱ በከባድ ውጥረት ገብቶ ባለበትና የሱዳንንም እርዳታ እየጠየቀ ባለበት ሁኔታ ሳላጎሽ የደህንነት ኃላፊ መሆኑ ሊጠቅመውም ይችላል ሲሉ ይተቻሉ። የኩሉ ሳላህ አብደላ ጎሽ በሽርን ገልብጦ ስልጣን እስከልጨበጠ ድረስ ነው ተብሏል። ተቀማጭነቱ በዋና መልኩ በኢትዮጵያ የሆነው የጸረሻ ባይ ኤርትራ ብሔራዊ ዲሞክራሲያዊ ካውንስል መጪጣ አስገና አሳሳቢ ይሆነ ተገኝቷል ተብሏል። የተቋም በርካታ ኤርትራ ቡድኖችና ታዋቂ ግለሰቦችን ከየቦታው ሰበሰብቶ ያለ ቢሆንም ምንም የረባ እንቅስቃሴ ማድረግ ባለመቻሉና የአካባቢ አገሮችም እርዳታ እየቀነሰበት በመምጣቱ ሁለተኛ ጉባኤውንም ማድረግ እንዳልቻለ ይነገራል። የኤርትራ ተቃዋሚዎች በወያኔ ጥግ ስር ሲገኙ በአብዛኛው ወያኔን የሚደግፉና የወያኔ ተቃዋሚ ኃይሎችን የሚጻረሩ መሆናቸው ይታወቃል። አንድ የብሔራዊ ካውንስሉ መሪ ወያኔ በውስጥ ጉዳያችን ገብቶ እየከፋፈለ ሊቆየ ነው ሲል በተጨባጭ ከተወሰነ ወጪ ውጭ ይህ ነው የሚባል እርዳታ እንደማያደርግላቸውም አጋልጧል። ይህን ጸረ ሻቢያ ስብስብ በጋራ ሊረዱ ከተስማሙት ወያኔ ጅቡቲና የመን ውስጥ የመን የፈረሰ ሲሆን ወያኔ አላሰራ እንዳላቸውና ጅቡቲም እንደወላወለች ተቃዋሚዎቹ ይናገራሉ። ሻቢያ ጸረ ጉሌድ ጅቡቲ አፋሮችን ፍሩድ በመሳሪያ እየረዳ መሆኑ ሲነገር ግንባሩም ሻቢያም ሐሰት ብለው ማስተባበላቸው ተደምጧል። የጅቡቲው ገሌ ራሱ በጤና መስክ ሆነ በፖለቲካው እየታመሰና ምናልባትም ወደ ውድቀቱ መጨረሻ እያመራም ነው ተብሏል። በኢትዮጵያ እየተጧጧፈ በመሄድ ላይ የሚገኘው የፖለቲካ ቀውስ ምክንያት የአባይን ግድብ አስመልክቶ ታቅዶ የነበረው የሶስትዮሽ ስብሰባ ላልተወሰነ ጊዜ እንዲተላለፍ በወያኔ አገዛዝ መጠየቁ የተነገረ ሲሆን ግብጽ በጥያቄው የተስማማች መሆኗን ገልጻለች። ስብሰባው በቴክኒክ አጥኚዎች በቀረበው ዘገባ ላይ ለመወያየት ታቅዶ የነበረ ሲሆን አገሪቱ ውስጥ በተከሰተው የፖለቲካ ቀውስና በታወጀው የአስቸኳይ ጊዜ አዋጅ ምክንያት የስብሰባው ጊዜ እንዲጓተት ግዴታ ሆኗል ተብሏል። ፑንትላንድ የተባለችው የሶማሊያ ግዛት የውጭ ጉዳይ ሚኒስትር በቅርቡ ባወጣው መግለጫ ባለፈው ዓመት ወደ አካባቢው ከገቡ ስደተኞች መካከል አብዛኛዎቹ ኢትዮጵያውያን መሆናቸውን ገልጿል። መግለጫው ካለፈው ዓመት ጥር ወር ጀምሮ እስከዚህ ዓመት ታህሳስ ወር ድረስ 35107 ዜጎች ወደ አካባቢው የገቡ መሆናቸውን ጠቅሶ ከነዚህ ውስጥ 98% የሚሆኑት ኢትዮጵያውያን መሆናቸውን ዘርዝሯል። ወደ አካባቢው ከገቡ ጠቅላላ ስደተኞች ውስጥ 32586 የሚሆኑት ወደ የመን የተጓዙ ሲሆን ከነዚህ ውስጥ 81% የሚሆኑት ኢትዮጵያውያን እንደሆኑም ይዘረዝራል። የእርስ በርስ ጦርነት በከፍተኛ ደረጃ እያናጋት መሆኑን እያወቁ ወደ የመን ከሄዱት መካከል በርካቶቹ ባህር ውስጥ እየተገፉ መሞታቸው በየጊዜው ተዘግቧል። አድማጮቻችን፣ ለዛሬ ያጠናቀርነው ዜና በዚሁ ይጠናቀቃል።
የካቲት 12 የሰማዕታት ቀን መዘከር ብቻ ሳይሆን በተራም መታገል። ከዓመት ዓመት ኢትዮጵያውያን የካቲት 12ን የሰማዕት ቀን ብለው የሚያከብሩት በየካቲት 12 የጣሊያኑን ወራሪ ማርሻል ቪክቶር ሩዶልፎ ግራዚያኒ ላይ በአዲስ አበባ በገነተ ልዑል ቤተ መንግስት ትንሹ ግቢ የግድያ ሙከራ ከደረሰበት በኋላ በዚያ ቀንና በቀጣይ ሁለት ቀናት በጣሊያኑ ባለስልጣን በጉዌዶ ኮርቴሴ በተሰጠ ትዕዛዝ መሰረት ከ30,000 በላይ ዜጎች በአሰቃቂ ሁኔታ በአዲስ አበባ ተጨፍጭፈው አልቀዋል። በሙሶሎኒ እዝም መሰረት የጥቁር አንበሳ አርበኞች የነበሩ እና ጥቂቶች ኢትዮጵያ ምሁራንን ታድነው ሲገደሉ ለጥቆም የደብረ ሊባኖስ ከመቶ በላይ ካህናትና ባህታውያን ተረሽነዋል። يكاتيت أصاودت بإتيب أتاريك أصدقاتي مغرافناو برقد برقم بوياني بزو يهزب فجفل تايتهو بروك ارك الساون بطربوك أي شبر وتر عربا قوكو جامبيلا وقالين أصوصا بدن وزتا بميلو اندنا فكر مدرقات شون انوك علم يغرازيانينا يفاشستوكو قفنا شفشفا كتوم يمي الرسا ايد اللم لزيمنو زيقوش لغرازياني بطاليان حاولت لاك عمول ساك عمولت يتك عوموت لزيمنو يطاليان مريان برو بيرلسكوني يمسولوني اقزاز يتورروتن هزبوش تكامسيل اتبكن يمنك عومو لزيمنو يحبام ليروتشم لمسولوني وراريت ورقم دقاثم براكي ستتشو يكاثوليك فاتيكان تطعب لأيهودوشي كرستا اندارتشو كلو زاري يأتير بيان هزي كرستا متعيك اللبات يميروت تاريكنا هك تدبكو ويم ترستو ايكارمنا يتبكيويان كامت ودامت يكاتيك أصهولتن يكبرانلو يذكرانلو ذكرو يا درسون لما استاوسنا اگر انديتم اندت تطبقتشم لما استاوسمنو ذكر كان زندا ينبرون ما استاوس يجدنو ينابولي ايطاليا لقول تولد بميل غرازياني ببيت منقست بعراد رجي للما ينوتشم انيو لقاش لهون يلال ازوج يسبع سبالو የኢጣሊያ ባለስልጣኖች ባንዳዎች የኔቪቲዎች ወዘተ ለዚሁ በዓል ደግሞ ሞገስ አስገዶምና አብርሃ ደቦች የተባሉ ወጣቶች በዛሬው ክልላዊ መለያ ደግሞ ኤርትራውያኖች ይዘጋጃሉ የሚወረውሩትን ከአስር በላይ ፈንጂ ቦምቦች አቅራቢው ደግሞ ታክሲ ነጂው ስምዖን አደፍርስ ይባላል ሞገስና አብርሃ ደቦች ተሽለፍልከው ገብተው ከአስር በላይ ቦምብ በግራዚያኒ ላይ ይወረውራሉ። ግራዚያኒ ባይሞትም በ365 ፍንጥቅ ጣቂ ተመቶና ቆስሎ ወደ ሆስፒታል ይወሰዳል። የአቡነ ቄርሎስ ሹፌር ሲሞት አቡኑ ይቆስላሉ። ጀነራል አርማንዶ ፔትሪትና የጣሊያን አየር ኃይል አዛዥ በኢትዮጵያ የመርዝ ጢሳስረቸው ጀነራል ሊዮታም ይቆስላሉ። ሊዮታ እግሩ ይቆረጣል። በዚህ ተነሳም የጣሊያን ወራሪ ጦር ፍጅቱን በአዲስ አበባ ደብረ ሊባኖስ ወዘተ አካሂዶ ከ30,000 ያላነሱ ኢትዮጵያውያንን ይፈጃል። የጣሊያን ጦር ባንዳዎችንም ሆነ ቦምብ ወረወሩ ብሎ ያጋለጠውንም ከሃዲ አየረ ጉባኤንም ሳይቀር ለእስር ይዳርጋል። ወታደራዊ ፍርድ ቤት አቆምኩ ብሎም ብዙዎች ላይ ፍርደ ገምድሉን አሳልፎ ረሽኗል። በዜጎች ሬሳ ላይ ሲያሾፍ የተነሳው ፎቶም እስከዛሬ ድረስ አለ። የካቲት 12ን ስንዘክር መገንዘብ መማር ያሉብን ሀቆች አሉ። በተለይም ዛሬ ትግልና መጽዋትነት መጨረስና ማስጨረስ ብለው ለሚያላዝኑ ክፍሎች እነ አብርሃምና ሞገስ ተማሩ ይላሉ። በቅድሚያ ጀግኖቹ በውልደት ኤርትራዊ ቢሆኑም አገራችን ኢትዮጵያ ብለው ለመጽዋትነት መዘጋጀታቸው ዛሬ ማንነታቸውን ለካዱ ሁሉ ትምህርት ነው። በግራዚያኒ ላይ የግድያ ሙከራ ማድረጋቸው ጀግና አሰኝቶ እስከዛሬ የሚያስጠንቃቸው ናቸው እንጂ ያውም ላይገዱት ህዝብን አስጨረሱ ብሎ የሚያስወግዛቸው አይደሉም። የዛሬ ጥራዝነት ተቀና አልፎን ቡከን ፖለቲከኞች በትግል የተሰውትን ከንቱ የታገሉትን አስጨራሽ ለሚሉቱ የካቲት 12 ማፈሪያዎች ይላቸዋል። ሁለት ግለሰቦች በወረወሩት ቦምቦች ግራዚያኒ ባይሞትም ከ30,000 ያላነሰ ዜጋ ተረሽኗል፣ ተገድሏል። አስጨረሱ ህዝብን እና አብርሃና ሞገስ ጀግኖቹ ወደ ሱዳን ሊሸሹ ሲሉም የገደላቸው ጣሊያን ሳይሆን የጎጃም አርሶ አደር ነው። ተጠቅተው የሚያፈገፍጉ አርበኞችንም ከወሎ ጎጃም እስከ ጅማ ወዘተ አገሬው መግደሉ ምስጢር አይደለም። ይህም ሌላ ሸክማችንና ማፈሪያችን ሆኖ የቀጠለ ነው። የያፓ ታጋዮች ባሳደር ላይ አንተኩስም ብለው ግን በእነዚሁ ተይዘው ለደርግ ተሰጥተው ወርቅ ታጋዮች ለሞት በቅተዋል። አርበኞችንም ከጅማ እስከ ሲዳማ እና ወሎም ወገን አጥፍቶና ለጣሊያንም አሳልፎ ሰጥቶ ማስገደሉ ታሪካችን ነው። የካቲትም ይህን ያስተምራል። የባንዳው መንጋ ብዙ ነበረ። ለጣሊያን ያደረውም ጥቂት አልነበረም። ዛሬም በወያኔ ጊዜ እየታየ ያለ ነው። ለዚህም ነው ከየካቲት 12 መማር ያለብን ዛሬም እውነታችን ነውና። ፍርሃቱም ክህደቱም አለ። ወኔ ቢያጥጥም ድራሹ አልጠፋም። በጣሊያን ጊዜ ተፈጀው ጀግና ምሁርና በደርግ ጊዜ ሞት አይፈሬ ሆኖ ያለቀው ተራማጅ ግን ዛሬም ባሳዛኞችና የባዕድ ቅጥረኞች ሚናውና ግዳጁ ተክዶ መገኘቱ የሚሸፋፈን አይደለም። የካቲት 12 የጀግኖች ቀን፣ የሰማዕት ቀን፣ ትግል የሚጠይቀው መስዋዕትነት የተከፈለበት ጊዜ። አስፈጃችሁን ያለ አልነበረም፣ ዛሬም የለም። ይህን ተገነዘብን ብለው ሰማዕትን የሚዘክሩ ዛሬም ሆነ ትናንት ለኢትዮጵያ ሲሉ መስዋዕትነት የከፈሉትን ሊያወግዙ ቀርቶ ሊተቹ ብቃትና መሰረት እንደሌላቸው ማወቅ አለባቸው። የአገር ነጻነትና ክብር በወሬ ሳይሆን የሚከበረው በመስዋዕትነትና በትግል ነው። የፈሪ ተለይ የባንዳ ራቅ ነጋሪትም የሚጎሰመው ለዚህ ነው። ለኢትዮጵያ የተሰዉት ሰማዕት ሁሉ ክቡርና ሕያው ናቸው። ለአገርና ለወገን እንታገል፣ ሞት አይፈሬም እንሆን። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅስ 40 ቁጥር 5 የካቲት 2007 ዓመተ ምህረት የካቲት ሲታወስ የህዝብ ድል አይቀሬ ነው። የካቲት ለኢትዮጵያውያን ሁሉ ልዩ ስፍራ ያለው ታሪካዊ ወር ነው። የካቲት ባንድ በኩል በነጻነትና ባገር ፍቅር ስሜት ልባቸው እየነደደ መስዋዕት ሆነው ያለፉትን ወገኖቻችንን በቁጭት ያስታውሰን፣ በሌላ በኩል ደግሞ በእነሱ መስዋዕትነት ውጤት በሆነው ድል አንገታችንን አቅንተን በመሄዳችን በቃልም ሆነ በጽሑፍ ሊገለጽ የማይችል ስሜት በአእምሯችን ውስጥ ይጭራል። የነጻነት ግንብ ፈራርሶ በወደቀበት ያ የጨለማ ዘመን ነጻነታችንን አንነጠቅም፣ ክብራችንን አናስደፍርም በማለት በርካታ ኢትዮጵያውያን መስዋዕት ሆነዋል። በትግላቸውም ያገራቸውን አፈር በደማቸው አብኩተው የባርነትን አለት ባጥንታቸው ጠርበው የነጻነትን ግንብ አንጸውበታል። አንድ ህዝብ ታሪኩን ሲያስታውስ በቅርሱ ለመኩራራት ወይም በጎደለው ለመሳቀቅ ሳይሆን ካለፈው ጠቃሚን ትምህርት ለመቅሰምና ይህንንም ለመጪው ትውልድ ለማስተላለፍ ነው። ተስፋን ለመጪው ትውልድ የሚያስተላልፍ ዜጋ ሁሌም ሕያው ነው። ታሪክን የማስታወስና የመዘከር ልምድ የህዝብ ጸጋ ነው። በየካቲት 66 የፈነዳው ህዝባዊ አብዮት ግፈኛን ስርዓት ከማስወገዱ ሌላ የህዝብን የትግል መንፈስ እና ጽናት፣ ህብረት፣ ቆራጽነት በሚገባ አሳይቷል። ከሰላሳ ዓመት በፊት ግፍ የለመደች መሬት ሆነችና አገራችን ኢትዮጵያ የህዝብ ድል በአምባገነንነቶች ተነጠቀ። ያኔው የ17 ዓመቱ እንክርዳድ በተራው ጊዜውን ጠብቆ ሲታጨድ ደግሞ ሌላ እንክርዳድ ራሱን ወያኔ ብሎ የሰየመ አረም ፈልቶና አገርን ጨምድዶ ይዞ እነሆ በየካቲት 66 በደም ታጅበው ተስተጋብተው የነበሩ የህዝብ ጥያቄዎች ዛሬም ምላሽ አልባ ሆነው የህዝብን ስቃይ ገላጭ ሆነው በመቀጠል ላይ ናቸው። ከዴሞክራሲያ ግፍ አይፈሬ መሬት እንክርዳድ ያበቅላል። ቀድሞም ቢሆን በዘር በሃይማኖት በጾታና በእድሜ ሳይከፋፈል እንደ አንድ ሰው በመሆን የጠላትን ወረራ ለማክሸፍ ከዘላለም ባርነት የአንድ ቀን ነጻነት ባንዳ ዘሬ በሚል መፈክር ዙሪያ ተሰባስቦ በአርበኝነት ተሰማርቶ ለአገሩ ነጻነት የሚፈለገውን መስዋዕትነት ከፍሏል። በዚህ ጦርነት የፋሽስት ጦር ባደረገው ኢሰብአዊ ጭፍጨፋ በርካታ ህጻናት፣ ሴቶችና አረጋውያን ሰለባ ሆነዋል። እዚህ አይነቱ ጭፍጨፋ በዓለም ታይቶ የማይታወቅ መሆኑ ቢነገርለትም የኢትዮጵያን አርበኞች የዓላማ ጽናት አላናጋውም። እንዲያውም ለነጻነታቸው ሲሉ በወደቁ ጀግኖች ምትክ ለአገራቸው ሉዓላዊነትና ለሰንደቅ ዓላማቸው ክብር ሲሉ በወደቁ አርበኞች ምትክ ቁጥር ስፍር የሌላቸው ወጣት የነጻነት ታጋዮችን ማፍራት ቻለ እንጂ ከጀመረው ትግል አላዘናጋውም። ካቲት 12 የዚህ መስዋዕትነትና ጀግንነት መታሰቢያ ቀን ነው። ይኸው በአይነቱ የመጀመሪያው የሆነው የኢትዮጵያውያን የካቲት ገድል ማንነቱ ተረስቶና ተረግጦ በቀኝ ግዛት ቀንበር ስር በሚማቀቅበት ወቅት የተገኘ ድል በመሆኑ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ህዝብ ድል በመሆኑ አገራችንን የአፍሪካውያን የነጻነት ተምሳሌት ሲያሰኛት ይኖራል። የካቲት የድላችን አርማ ነው። የካቲት ለአገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲት ጠላት በጎሳና በሃይማኖት ከፋፍሎ የኢትዮጵያን ህዝብ ደም በማቃባት ስሩን ሊሰድ ያሰበበትና የከሸፈበት ወር ነው። በተለይም አሁንም ሆነ መጪው ትውልድ እስከዛሬና ለመጪው በኢትዮጵያውያን ዘንድ በምርዴት የሚታሰበው የካቲት የፋሽስት ጭፍጨፋ እነዚያን ጀግኖች አባቶቻችንና እናቶቻችንን የአገር ፍቅር ስሜት ዘወትር እንድናስብ ያደርገናል። የአገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ በግራዚያኒ ላይ ቦምብ በመወርወር የአገርና የወገንን ፍቅር ስሜት የገለጹት አብርሃ ደቦችና ሞገስ አስገዶም ይታወሱናል። የጀግኖች አባቶቻችንና እናቶቻችን የአርበኝነት ፈለግ በመከተል መሬት ለአራሹ፣ ዳቦ ለተራበው፣ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡት ምሁራን ብዙሃኑ አርሶ አደር ህዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ ከዚሁ ጋር ተያይዞ በግሃድ ይታይ የነበረውን የብሔረሰብ ጭቆና ደግሞ በዝምታ ሊያልፉት አልቻሉም። የኢትዮጵያን አንድነት በጭቆና ላይ መስርቶ ለማረጋገጥ መጣር የማይሰራና ኢሰብአዊ ነው ያሉት እነዚህ ምሁራን ለሀገራቸው ደህንነት ውድ ህይወታቸውን ለመስጠት የተነሱ በኋላም የሰጡ በመሆናቸው የህዝብ አንድነት በዴሞክራሲና በህዝብ መብት መረጋገጥ ተመስርቶ ለሀገር አንድነት መገንቢያ ይሁን ሲሉም ተማግተዋል። የካቲት 1966 የለውጥ እንቅስቃሴ ጥሪ ድብብቆች ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆና አለና እናስወግደው፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ አገራችን ከኋላ ቀርነት ተላቃ እንደ ሌሎች የበለጸጉ አገሮች በእድገትና በልማት ጎዳና ትጓዝ በሚል ቆራጥ መንፈስ የተደረገ እንጂ የአፍ አርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ከላይ ያፈፈርነው ሀቅ የዚያን ትውልድ ራእይ የሚያመላክት ብሩህ ተስፋን ለአገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር ዛሬም ነው። በመሆኑም ህዝባዊነቱ ሊካድ የማይችለው የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግሥትና የቢሮ ሠራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና በአጼው መንግሥት ተደብቆ የነበረውን ድርቅና ረሃብ ይባ በማውጣትና የባለሥልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪ በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲም አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና አጠንክሮ መጠየቅና መመርመር የጀመረ፣ የሀገሩን የሩቅና የቅርብ ሁኔታዎችን በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቅኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራእይ ያነገበ ተራማጅ ትውልድ ነበር። የካቲትን ስንዘክር በሀገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር፣ የብሔር ጭቆናን ለማስወገድ፣ በእኩልነት ላይ የተመሰረተ የሀገር አንድነትን ለማስረጽ፣ ማህበራዊ ፍትህን ለማስገኘት፣ ፈጣን ኢኮኖሚያዊና ቴክኖሎጂያዊ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ፣ ከራሱ ጥቅም ይልቅ ሀገሩንና ህዝቡን ያስቀደመ፣ ለመሰረታዊ ለውጥ የቆመ ትውልድን የምንዘክርበት ታሪካዊ ወር ጭምር ነው የካቲት። ያ ትውልድ ለህዝብ እታገላለሁ ብሎ ስለተነሳ ስርዓቱ ሲያባብለው ግን አልከዳም፣ አልተገዛም፣ ቃሉን አልለወጠም፣ ቃል ኪዳኑን አላፈረሰም። ሆዱን ወዶ አፉን ክዶ ክፉ ለምዶ አልነበረም ያ ትውልድ። ትግል ቆራጥነትን ይጠይቃልና አስፈላጊውም ወኔ ነበረው። ትግል መስዋዕትነትን ይጠይቃልና ለአገሩና ለወገኑ ሊሰዋ ዝግጁ ነበር፣ ተሰውቷልም። የካቲት 66 የዚህ ቆራጥነትና አገር ፍቅር መንፈስ ነጸብራቅ የሆነው ትግል ውጤት ነው። የእናት ሆድ ዥንጉርጉር እንደተባለው ደግሞ ህብረተሰብ አንድ ወጥ አይደለምና ቅራኔዎች የለውጥ አዋላጅ ናቸውና በየመደቡ በየፈርጁ ለጥቅሙ መቆም የሚጠበቅ ነውና የህዝቡ ድል በታጠቀው ክፍል ሲነጠቅ ለባለነፍጥ ያደሩ ጥቂቶች አልነበሩም። ደርጉ የህዝብን ድል የነጠቀ ኃይል ሳይሆን መብትን አስከባሪና ለውጥን አረጋጋጭ ነው ያሉ አብረው ተሰልፈው ለራሳቸውም ለህዝብም መከራ የሆነን አገዛዝ ደገፉ፣ አጠናከሩ። ስርዓቱ የግፍ አገዛዙን ለመጠበቅ በባዕዳን ተደግፎ የሽብር ክንዱን በህዝብ ላይ ሲያሳርፍም የተከተለውን አሰቃቂ እልቂትና ፍጅት ሁላችንም የምናስታውሰው ነው። በዚህ ክፉ ዘመን ደግሞ ራእዩን ያረሳውና ወኔውን ለጭብጦ ያልቀየረው ክፍል ታሪክ ዘወትር በሚዘክረው ጀግንነት አረመኔውን መንግሥት አገለ፣ መሥዋዕት ሆነ። ዛሬ ይህ አይነቱ ቆራጥነትና ለሀገርና ዓላማ ታማኝነት አጥቶ አንዳንዴም ጸረ ወያኔው ከመለስ ደጋፊው አልለይ እያለ ባስቸገረበት ወደ ኋላ መለስ ብለን የካቲቱን 66 ተመክሮ መገምገም ማስታወሱ ጠቃሚ ይሆናል። የአጼው አገዛዝ ለተለዋዋጩ የአገራችን የፖለቲካና ማህበራዊ እውነታ ተገቢውን መልስ ለመስጠት አለመሞከሩ፣ ህዝብን ያሳተፈ ዴሞክራሲ እንዲመጣ ለተደረገው ትግል ለቀረበው ህዝብ ጥያቄ የዝሆን ጆሮ ይስጠኝ ማለቱ፣ ለብሔር ብሔረሰብ እኩልነት አለማረጋገጡ፣ የመሬት ስርዓት ለማሻሻል አለመፈለጉ፣ የሃይማኖት እኩልነትን አለማረጋገጡ፣ ትውልድን ጎጂ የሆነ የትምህርት ስርዓት በመቅረጹ ወዘተ የተነሳ የመደብ ቅራኔው በህብረተሰብ ውስጥ እንዲያድግና እንዲከር በተለያዩ የአገሪቱ ክፍሎች የተበታተኑ የሽፍትነት ባህሪ ያላቸው በዝቅተኛም ደረጃ ቢሆን የድርጅት ቅርጽን የያዙ የአመፅ እንቅስቃሴዎች እንዲስፋፉና ህዝቡ ለትግል እንዲነሳሳ ሁኔታዎች እንዲፈጠሩ አድርጓል። ውድቀቱንም ጋርዟል ማለትም ይቻላል። በወቅቱ በተለይም በአገራችን ደቡባዊ ሰሜናዊና ምስራቃዊ ክፍሎች ተበደን ተረገጥን የሚሉ ብሔር ብሔረሰቦች በትጥቅ የተደገፈ እንቅስቃሴ በማድረግ ከኃይለ ሥላሴ አገዛዝ ጠባቂዎች ጋር መጋጨታቸው ስርዓቱ በቅራኔዎች የተሞላ መሆኑን አረጋግጠዋል። መጨረሻም የአጼው አገዛዝ በአገሪቱ የተከሰቱትን ህዝባዊ እንቅስቃሴዎች በሰላምና ዴሞክራሲያዊ በሆነ መንገድ ለመፍታት ባለመቻሉ በጠመንጃ ኃይል ለታጠቀ ወታደራዊ አገዛዝ አገሪቱን አሳልፎ በመስጠት ራሱን ጠፋ። የአጼውን አገዛዝ የተካው ወታደራዊ የምርጥ መኮንኖች አገዛዝ ስልጣን ይዞ በቆየበት 17 ዓመታት ለአገዛዙ አስጊና ተቀናቃኝ ወይም የተለየ ሐሳብ ያላቸውን ንጹሃን ዜጎች በተለየ የተማሪውንና ለዚያች አገር ክብርና እድገት ይገበገብ እና ይቆጭ የነበረውን ታጋይ ትውልድ በመፍጨት በመላው አገሪቱ የሰቆቃና የእልቂት ማዕትን አወረደ። የአገሪቱንም ኢኮኖሚ ወደ አዘቅት እንዲወርድ በማድረግ ህዝቡ ለረሃብና ለከፋ ድህነት እንዲጋለጥ አደረገ። የደርግና የአጋሮቹ ወንጀል ዛሬ ጊዜ አልፏል በሚል የሚረሳም ወይም የሚበረዝም ሊሆን አይችልም። ወታጩ ኮሎኔል ኢትዮጵያን አሽመድምዶ ለወያኔ ሰጣት፣ ኢትዮጵያን ካዳት፣ አጠቃት። ደርግን የተካው የወያኔ አገዛዝ በኃይል በምኒልክ ቤተ መንግስት ከተቆጣጠረ ጊዜ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲን በመንደፍ የአንድን ቡድን አምባገነንነት አንግሷል። በአገዛዙ መዋቅሮችና በአያሌ የማምረቻና የማከፋፈያ ድርጅቶች፣ በሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ሳይቀር ጣልቃ በመግባት የዜጎችን መብት በመደፍጠጥ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ በመጉዳት ኢትዮጵያዊነትን በጽኑ እያዳከመ ይገኛል። አገዛዙ የዴሞክራሲና የሰላም ጠንቅ በመሆን ሌሎች ተቃዋሚ ድርጅቶች በአገራቸው እንዳሻቸው ተደራጅተውና በነጻ ተዘዋውረው የፖለቲካ አመለካከት ክብራቸውንና ዓላማቸውን ለሕዝቡ አስረድተው ሰላማዊና ዴሞክራሲያዊ መንገድ እንዳይሳተፉ አግዷል። የተለየ አመለካከት አላቸው የሚላቸውን ምሁራን ከሥራ አባሯል። አገዛዙን የጎጥ ፖሊሲ የተቃወሙትን አገር ወዳድ ዜጎችን በመጨፍጨፍ በማሰርና በማሳደድ ያሸብራል። ወያኔ ለባዕዳኑ ተንበርክኮ የእነሱን ጥቅም አስጠባቂነቱን ብቻ ሳይሆን የሕዝብ ጠላትነቱን በሁለንተናዊ መልኩ እያስመሰከረ ይገኛል። ወያኔ የራሱን ሕገ መንግሥትና የደነገጋቸውን ሕግጋትና ደንቦች ሳይቀር ያለምንም ይሉኝታና ሐፍረት በመጣት የአንድ ፓርቲ የበላይነትን አንግሷል። በሕዝቡ ዘንድ ፍራቻና ጥላቻን ያሳደረ ፍጹም አምባገነናዊ ቁጥጥርን በመላ አገሪቱ ላይ አስፍኗል። በፌዴራሊዝም ስም አገዛዙ ባለፉት ድፍን 24 ዓመታት የገነባው የአንድ ፓርቲ ፈላጭ ቆራጭነትንና ፍጹም አምባገነንነትን ነው። ስልጣን ላይ እንደወጡ ሲፎክሩበት የነበረው የዴሞክራሲያዊ ስርዓት ግንባታና የሰብአዊ መብት መከበር የአገር ሉዓላዊነትን በማስደፈር ባፈናና ግድያ እንዲሁም በሽብር ተክተው ያገዛዙን ማንነት በአደባባይ አጋልጠውታል። ዛሬ በህወሓት ወያኔ አባላት ቀጥተኛ ቁጥጥር ስር ያሉ ድርጅቶችና የንግድ ተቋማት በሚደረግላቸው ልዩ የሆነ አድሏዊ እንክብካቤ አብዛኛዎቹ በሚደነቅ ሁኔታ ከመቀጽበት እየበለጸጉ፣ ሌሎች ደግሞ እየተዳከሙ እየተገለሉና እየተዘጉ በመሄድ ላይ ይገኛሉ። በአገሪቱ የሚገኙ ልዩ ልዩ የኢኮኖሚና የንዋይ ተቋማት በወያኔ ድርጅት አባላትና ቤተሰቦች እንዲያዙ በመደረጉ ተጠቃሚዎቹ የአንድ ቡድን አባላትና ቤተሰቦች ሲሆኑ የተቀረው ዜጋ የበይ ተመልካች ለመሆን ተገዷል። ከውጭ በብድርና በእርዳታ በህዝብ ስም የሚገኘው ንዋይ በህገ ወጥና አይን ባወጣ የዘረፋ አሰራር ከባዕዳኑ ጋር በመመሳተር የግል ኩባንያዎቻቸውን በማጠናከርና ለክፉ ቀን ይሆነናል በማለት በቢሊዮን የሚቆጠር የህዝብ ሀብት በአውሮፓ፣ በአሜሪካና በእስያ ባንኮች በማከማቸት ላይ ናቸው። የገዢው ፓርቲ በሚከተለው የይስሙላ የነጻ ገበያ ኢኮኖሚ ስርዓት የሚታየው በንግድና በልማት ስራ ላይ የተሰማሩትን ታታሪና ብቃት ያላቸው ኢትዮጵያውያን አገዛዙ አባል ባለመሆናቸው ብቻ የንግድ ፈቃድ፣ ብድርና የውጭ ምንዛሪ ላይ በሚያወጣቸው የተዛቡ ህጎች የተነሳ ማነቆን በመፍጠር በንግዱና በልማቱ እንቅስቃሴ እንዳይሳተፉ በማድረግ ተስፋ አስቆራጭ ደባን ይፈጽማል። ስለሆነም አገር በቀል ባለሀብቶች ይልቅ የባዕዳኑ ቱጃሮች ተጠቃሚ እንዲሆኑ ተደርጓል። በአጠቃላይ ወያኔ የሚያቀነቅነውንና የሚያካሂደው የኢኮኖሚ ስርዓት በባለሙያዎች በቂ ጥናትና ዝግጅት ያልተደረገበትና ፍጹም አጣጫውን ይዛተ ዳሉዊ አሰራር እና ለንቅዘት የተመቻቸ በመሆኑ ነው ሀገራችን ኢኮኖሚ ለከፋ አደጋ ተጋልጦ ይገኛል። በአጠቃላይ የችግራችን ምንጭ የሆነው የወያኔ አገዛዝ እስካልተወገደ ድረስ የሀገራችን ሰቆቃና ስቃይ ማባሪያ የሌለው ለመሆኑ መጽሐፍ ገላጭ አያስፈልገውም። በየካቲት 1966 ዓመተ ምህረት የፈነዳው የኢትዮጵያ ህዝብ አብዮት ያነሳቸው መሰረታዊ የዲሞክራሲ ጥያቄዎች ዛሬም አልተመለሱም። የዚህ ህዝባዊ እንቅስቃሴ አብይ ዓላማ በሀገሪቱ ፍትህ የሰፈነበት ስርዓት መትከል በመሆኑ እስካሁን በተከታታይ በሀገራችን የተተኩት አገዛዞች አምባገነን በመሆናቸው ህዝባዊ ትግሉ አሁንም በሂደት ላይ ይገኛል። ይህ ትግል ህዝቡን የስልጣን ባለቤት ማድረግ ሲሆን ታዳሚዎቹ ህዝብና የህዝብ ወገኖች ብቻ ናቸው። ሌላ ህዝብን ለስልጣን የሚያደርስ አቋራጭ መንገድ የለም። የህዝብ ትግል የሚያመጣው ለውጥ ስር ነቀልና ጠንካራ የሀገር መሰረት የሚጥል በመሆኑ የሀገርና የህዝብ ጠላቶች ይጠሉታል፣ ይፈሩታል፣ በጽኑም ይታገሉታል። የህዝባዊ ትግል ግቡ ሩቅ፣ መንገዱም ዳገታማና ጠመዝማዛ፣ ጉዞውም አድካሚ ነው የሚባለውም ይህንን ሁሉ ፈተናና መሰናክል ማለፍ ስላለበት ነው። በየካቲት 1991 ዓመተ ምህረት የወጣው ዴሞክራሲያ እንዲህ አስፍሮ ነበር። የካቲት 66ን አብዮትና የህዝብን ታሪካዊ ትግል ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የሀገራችን ህዝብ እጣው ከጅጎሬ ወደ ጅዋሻ ቢመስልም በትግሉና በመስዋዕትነቱ ታሪክን መቃኘቱ ማደሪያውን እጣውን ሊለውጥ ሊያሻሽል መዋደቁን ለመዘገብ ነው። የገዢዎች ዜና መዋዕል መሰረትነቱ ተሰርዞ አንጀቱን በድግ ጠፍሮ አስሮ ከተፈጥሮም ከባለስልጣኑም ተጋትሮ ይህችን አገር በላቡና በደሙ ማንነቷን የረገጠ አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቆን ህዝብ ትንሽ ምላጭ አገር ትላጭ እንዲባል በተናቀው ክንዱ የጀመረው ጉሸማ ትግል የሥርዓት ለውጥ ወልዷል። በየካቲት 66 ህዝባዊ ትግል በግርባር ቀደምትነት ከተማ ጎልቶ ቢታየም ሥርዓቱ የህዝብን እንቅስቃሴ እንዳያኮላሽ እንቅፋት የሆነበት የትግሉ መፈክሮች፣ ዋነኛ ጥያቄዎች የህዝብን መሠረታዊ ብሶትን፣ ፍላጎቱን ያስተጋቡ መሆናቸው ነው። የወቅቱ ታጋይ ምሁራንም ሚናቸውን ሲፈርጁ በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ፣ እኩልነት ብለው ሲዋደቁ፣ ሰራተኛው ህዝብ አለመብት ይሁን ብለው ሲሰለፉ፣ እጁ ለተነፈገው ግና ግሮ ጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈክሩን አነገቡለት እንጂ ሌላ ዓላማም ሆነ ግብ አልነበራቸውም። የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም። አብዮቱ በእርግጥማ የሥርዓትን ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁኑ ህዝብ ታሪክ ሰሪነት አለዋይነትን ያስመዘገበና ያንን የገለማ ግን በእብሪትና በግፍ የጨቀየውን ሥርዓት ያዋከበና የደረመሰም ነበር። ከዲት አብዮት በደርግ ተብዬው ማጅራቱን ቢመታም አዲስ ገዢ መደብ ቤተ መንግሥት ከመግባቱ በፊት የበሰበሰውን ሥርዓት አስወግዷል። የካቲት አብዮት ደርግን አልወለደም፣ በዝባዡን አጼውን ሥርዓት ግን ቀብሯል። በዚህ በተራዘመ ህዝባዊ ትግል የኢትዮጵያ ህዝብ የከፈለው መስዋዕትነት እጅግ የከፋና የመረረ ድሉም እንደዚያ የራቀበት ምክንያት ከላይ በሐቅ የተነሳ ነው። ህዝብን ለስልጣን ባለቤትነት የሚያበቃው ግዙፍ ድል መስዋዕትነት መጠየቁ መጠርጠር የለበትም። በዚህ መስዋዕትነት የማታ ማታ ድሉ አይቀሬ መሆኑን እርግጠኞች ነን። የማይናወጠው ጽናታችንም ምንጩ ይኸው በህዝብ ላይ ያለን ፍጹም የሆነ እምነት ነው። የአገርና የህዝብ ፍቅር ስሜት ጠብቆ ለማስተላለፍ የካቲትን ታሪክ በሚገባ መመርመርና ማወቁ ተገቢ ነው። የዛን ዘመኑ ትውልድ የመሠረታዊ ለውጥን አስፈላጊነት አምኖ የታገለበት ምክንያት ከላይ በስፋት እንደተጠቀሰው የሚወዳት አገሩን የበለጸገች ለማድረግ ለህዝቡን ፍትሐዊ ሥርዓትን፣ እድገትን ለማስገኘት የአገርን ህልውናና የዜጎችን አንድነት የሚፈታተኑ ወቅታዊ ችግሮችን በቅጡ በማጤን መፍትሄ ለመጠቆምና ለመሻት ይበጃል ብሎ ያመነበትን ሐሳብ ተግባራዊ ለማድረግ በማሰብ ጭምር ነው። ዛሬን ያን የታገለ ትውልድ የሚያወግዙ ብዙዎቹ ካረመኔው ደርግ አብረው ትግሉን ሊያጠፉ ህዝብን የጨፈጨፉ ይሸፍኑት ያልተቻላቸው ሀቅ የትውልዱን ጀግንነት፣ ቆራጥነት፣ ህዝባዊነትና አገር ወዳድነት ነው። ትውልዱ ለምን ግቦች ተነስቶ እንደተሰዋም ዛሬ መደበቅ ወይም ማጣመም የሚቻል አልሆነም። በየካቲት 1991 ዴሞክራሲ አሰፍሮ የነበረው የሚከተለውን አሳምሮ ያጠቃልለዋል። ጥቅጥቅ ባለው የፊውዳል ደይን ቀቢጸ ተስፋ ሰፍኖ ለውጥን መመኘት ከእብደትና ቀሸት ይቆጠር በነበረበት በዚያን ጊዜ የህዝብን ሉዓላዊነትና አቸናፊነት አንግበው አፈነው አትናገሩ ሲባሉ ድሃው ይናገራል ብለው በድፍረት ለፈፈው አትድፈሩ ሲባሉ ደፍረው ለሆዳችሁ እደሩ ተብለው ሲሸነገሉም እምብኝ ብለውና ስርዓቱም ትምህርቱም ቄሱም መጽሐፉም ለባለስልጣን መስገድን ባነገሰበት በዚያን ጊዜ አይቻልምን በይቻላል ተክተው ቃልን ከገቢር አዋህደው የግፉዓን ጠበቃ ሐዋርያም ሰማዕትም ሆነው በትግሉ ግንባር የተሰለፉትን ምሁራንና ታጋዮች ሁሉ የካቲት ዝክረ ታሪክ በነድ የተጻፈ ምዕራፍ ይለግሳቸዋል። በጥቅም አለመታለላቸው፣ ማመናቸው፣ መድፈራቸው፣ ገዝፎ የነበረው ስርዓት፣ የአብባዕዳን ይደገፍ የነበረው ስርዓት፣ በድሃው ህዝብ ትግል ይሸነፋል ብለው በጽኑ ማመናቸውና እምነታቸው ላይ ተመስርተው መታገራቸውን ዛሬ ዛሬን በዛሬነቱ በአንጻርነቱ ስናይ ባድናቆት የምንዘክረው ይሆናል። ዛሬም ጸረ ወያኔው የካቲት እውን ሊሆን ይችላል። ቅድመ ሁኔታዎችን መጠየቁ ግን አይቀሬና መዘንጋትም የሌለበት ነው። የካቲት 66ን በግብታዊነት የፈነዳ ማለቱ የተለመደ ሆኖ ቢገኝም ማንኛውም የህዝብ አመፅና ቢወት ግን የህዝብ ስብጥርጥር ትግሎች ክምችት ውጤት ነው። ከየካቲት አብዮት ፍንዳታ በፊት የአርሶ አደር አመጾች፣ የአባደር ትግሎችና አድማዎች፣ የተማሪዎች ትግል፣ የመፈንቅለ መንግስት ሙከራዎች ወዘተ ብልጭ ድርግም እያሉ ተካሂደዋል። ይህ ሁሉ ስርዓቱን ሸርሽሮና አዳክሞት እንደነበር ግልጽ ነው። በአሁኑ ወቅትም ያሉት የህዝባዊ ትግል ሙከራዎች ከተጠናከሩና ከተስፋፉ ወያኔ ላይ የሚፈነዳና የሚያስወግደው አመፅ ሊከሰት መቻሉ የሚጠበቅ ነው። ሌላው አስፈላጊውና ወሳኙ ሁኔታ ደግሞ ትግሉ የተባበረና ኢትዮጵያዊ ይዘት ያለው መሆኑ ነው። በየካቲት 66 ወያኔና መሰል ገንጣዎች የበላይነት አልነበራቸውም፣ የሚደመጡም አልነበሩም። ወያኔ ከፋፋይና ዘረኛ አገዛዝ 24 ዓመት ካሳለፍን በኋላ ግን ሁኔታው መቀየሩ አልቀየረምና እንደ ህዝብ ኢትዮጵያዊ ሆኖ ለማመጽ ያሉት ጋሬጣዎች በቀላሉ መታየት የሌለባቸው ናቸው። በየካቲት 66 ምንም እንኳ የተወሰኑ ምሁራን በጥቅም ታውረው ትግሉን ከርተው ብዙ ጉዳት ቢያደርሱም በወቅቱ ግን አብዛኛው የተባበረና በጋራ ስርዓቱን የጠላና ሊያፈርስ የተነሳ ነበርና ድልን በዚህ መስክ ሊያገኝ ችሏል። ዛሬ ግን ይህ ሁኔታ ተሟልቶ አይገኝም። ጠንካራ ተቃዋሚዎች የሉም ገና። ይህን ድክመት ማስወገድ ከተቻለ የካቲት 66 እንዳስተማረው አይበገሬ የመሰለው ሁሉ ካውሎ ነፋስ እንደተጠጋ ዱቄት ይተናል። ከዚህም ተያይዞ ሌላ ሊሟላ የሚገባው መስዋዕትነትን ይመለከታል። በትግሉ ብዙ ዜጎች ስለተሰዉ ደርግን ወግድ ባለው ትግል አያሌ መስዋዕትነት በመክፈሉ ህዝብ ተፈጀ፣ ያታገረው ድርጅት ወጣቱን አስፈጀ ብለው የሚለፈፉ ፈልተዋልና የካቲት የሚጠይቀው ድፍረት በቦታው አልገኝ ብሏል። ሰላማዊ ትግል የሚባለውን በጠነከረ መንገድ የሚካሄድ ሳይሆን ደጅ መስጠትና ጀምሮ ላለመቀጠል ማጠየቂያ ሆኗል። ስለዚህም ለጸረ ወያኔ የካቲት ለመሰዋት ዝግጁ ሆኖ መገኘትን የግድ የሚል ይሆናል። የህዝቡን ትግል የሚያደናቅፉትንና የሚከፋፈሉትንም ማሸነፍ ያስፈልጋል። የጠራና የቆረጠ የህዝብ ጎራ እውን ከሆነ የካቲት 66 በወያኔ ላይ ይበልጥ አምሮ ይበልጥ ተጠናክሮ ሊመጣበትና ሊደረምሰው ይችላል። ይህንንም በተመለከተ የካቲት 91 በወጣው ዴሞክራሲያ በመደምደሚያ ይህን ቅጽ እንዘጋለን። ደርግ ሲወድቅም ሽግግሩ ህዝብና ሀገርን በጠቀመ መንገድ እንዳይከናወን ወያኔና ባዕዳን እንቅፋት ሆኑ። ህዝብ በመስዋዕትነቱ ያስገኘውን ድል ልክ እንደ የካቲት ተቀምቶ መብቱን ተነጥቆ የአገሩ ይዘት ሳይቀር ሲቀየር በተመካችነት ተገዶ ተመደበ። ይህም ጸረ ህዝብ አገዛዝ በአፍ ደረጃ የካቲትን ማጅራት ከመታው ኃይል የተለየ መስሎ ቢቀርብም በአምባገንነቱ ተመሳሳይ ሆኖ የፈጸመው ሁሉ እነሆ ዛሬ ዞሮ ለራሱም ለአገራችንም መዘዙ በስቷል። ሄደ ስንለው እየተመለሰ፣ ሞተ ስንለው እያንሰራራ የጭቆናና ብዝበዛ ስርዓት ዛሬም በላያችን ተሰይሟል። መሬት ላራሹ ዛሬም ወቅታዊ መፈክር ነው። ዴሞክራሲ ለብዙሃኑ ዛሬም ወቅታዊ ነው። መብት ለጭቁኑ አሁንም መፈክራችን ነው። ላባደሩ አይበዝበዝ፣ ሰራተኛ ባሪያ አይደለም ስንል የነበረው ዛሬም መጮህ ያለበት ነው። ብሔረሰቦች እኩልነት ዘረኛ ስርዓት አይኑን በጨዋ አጥቦ ተሰይሟልና ይህን መፈክር ወቅታዊ ነው። የአገር ሉዓላዊነት ከመቼውም ጊዜ በበለጠ የትግላችን እምብርት ሆኖ ይገኛል። የካቲት ዋና ዋና መፈክሮች ዛሬም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሠረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። በመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥሜት ሌላ አገርን ማጥፋት ተልእኮ የሆነው ቡድን ለቤተ መንግሥት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲትን በጥሞና ዘክረን ከታሪክ ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጥረት መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነውም። የአባ ታሪኩ ከየካቲት አብዮት ጋር የተቆራኘ እንደመሆኑ መጠን ለሕዝብ የገባውን ቃል ኪዳን በማክበር በየካቲት የአመፅ መንፈስ ዛሬም ጸንቶ ለአገርና ለሕዝብ ትግሉን ቀጥሏል። በባሩድ ሳይታጠን፣ በተፋፋመ ትግል ሳይታጀብ፣ በሰላምና በእልልታ የካቲት አብዮት የሚዘከርበት የሕዝብ ጊዜ ሕዝባዊ ሥርዓት እስኪመጣም ይህን ትግሉን ይቀጥላል። ከዚህ ዛሬ 16 ዓመት በፊት ከተጻፈ መልእክት በተጨማሪ ሊባል የሚቻል የለም። የካቲት አብዮት በትግል ይዘከራል። ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት ጽናት ፍቅር ኢትዮጵያዊነት ነው። እናቸንፋለን ግንባርክን አሳየ
ይቅርታ አው ይቅርታ ይቅርታ ጠይቁ። ወያኔ አንገታችንን በገመራ ስሮ ሲጎትተን እያያችሁ ዝም። ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያችሁ ዝም። ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያችሁ ዝም። የወያኔ ታናሽ ወንድም አይሲስ ሜዲትራኒያን ባህር በደማችን ሲያቀላያያችሁ እየሰማችሁ ዝም። ወያኔ ልጇን በጥይት ገሎ እና ሬሳው ላይ እንድትቀመስ ያደረ እያያችሁ እየሰማችሁ ዝም። አቤት 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 ከወያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍሳት የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ድርፍለት። አዎ ልባችንን ወጋው ሆኖ ድርፍለት እኮ ከወያኔ በልጥኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው። እና ሚቅርታ ጠይቁ አዘረ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃኖች ደም እስከራሱ ድረስ ይከፍላል ብድሩን ለወረወረው ነፍስ። እና ሚቅርታ ጠይቁ ሆኖስ ከተገኘም የውያኔ ሽበት ሞርያ ፎጣ መጣይቁ አይቀርም ይጨለማ ገፎ ብርቀን ሲመጣ ይቅርታ እንጠይቅ። እስከ መቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከ መቼ አስሮና ቀጥቶ በሳት እያጋየ ጆሮአችሁ እየሰማ አይናችሁ እያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ የምትሆኑ ልክ እንደ ጠመኔ? እኛ ለዚህ ለበሰበሰ በአራቱም ማዕዘን በቃን የተባለው የፋሽስት ርቅም እንኳንስ ለእናንተ ለራሱም አይጠቅም። ይቅርታ ጠይቁ። አሁን እንጠየቅ። እናንተ ባሪያ ሁናችሁ አትሙቱ። ይቅርታ ጠይቁ። ከህዝብ ጎን ቁሙ። አሁን ነው ሰዓት። ከፋኑ የጅብ ቆዳ ከሆነው ወያኔ አይን ላፈር ብሎ መሸሽ ነው። ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛ መጅብ ጥላ ወያኔ ከምኑት አረምን አይን አውጣ። ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቅ ወደ ህዝብ ጎራ ፈጥሮ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል። ኧረ ይቅርታ ጠይቁ። ይቅርታ ጠይቁ። አሁን ነው ሰዓቱ። ፈጥናችሁ አምልጡ ከወያኔ ጉያ ሳይነጋ ለሊቱ። በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው። አሁን ህዝብ ማሪ ነው። ይቅርታ ይቀበላል አይፈጽምም ቅጣት። እናም ይቅርታ ጠይቁ። በህዝባዊ ማዕበል የቆማችሁበት ስራችሁ ሳይናድ የምትሰሩለት የወያኔው ስራ ሳይገባ ከጉድጓድ ከቀብሩ አፋፍ ላይ አሁን ላጥ በሉ። ከህዝብ ጎን አብሩ አብራችሁም ሳሉ። አሁን ነው ጊዜያችሁ። ከአእምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከህዝብ ጎን መቆም ከህዝቡ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ። አሁን በጨለማው ከህዝብ ወግናችሁ ይህን አረመኔ በቃ ካላላችሁ በደማችን ጸጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ሰዎች ይቅርታ ብትሉ ማን ነው የሚሰማ? ይቅርታ ጠይቁ። አሁን ይቅርታ እንጠይቅ። ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ። አሁን ነው ሰዓቱ። እየታገልን ሞተንም እየታገልን ጌስታፖ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሮ ሲጠናቀቅ ያኔ አረ ያሳፍራ። ያኔ የማይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሮ ሲጠናቀቅ። እናም ይቅርታ ጠይቁ። አዎ ይቅርታ እንጠየቅ። ይቅርታ ጠይቁ። እስከ መቼ ድረስ ለፋሽስት ወያኔ ማጠፋ የምትሆኑት ልክ እንደ ጠመኔ? ይቅርታ እንጠየቅ። አሁን ይቅርታ ጠይቁ።